ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 2 ቀን 2015 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ህዳር 2 ቀን 1074 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናቀርብበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የቀጥረኛው በአዴን ስብሰባ በተቃውሞ መበተኑ ተሰማ። በድርድር ውጤት ስምምነት ወልቃይትና ራያን ለጊዜው በፌደራል መንግስት እንዲተዳደሩ የተወሰነውን ውሳኔ ለማጽደቅ በአድን የጠራው ስብሰባ ያለ ስምምነት ተበትኗል። የወልቃይትና ራያ ማንነት አስመላሽ ኮሚቴዎችን በአድን ሰብስቦ ያለ ቢሆንም ስብሰባው ተቃውሞ ገጥሞት ውሏል። የወልቃይትና ራያ ጉዳይ በተመለከተም የአማራ ህዝብ ከፖለቲከኛ እስከ አርሶ አደር ከአክቲቪስት እስከ እድርዳኛ አስመላሽ ኮሚቴዎችንና ፋኖን በመደገፍ መዘጋጀት ይጠበቅበታል ሲል የህብረተሰብ አንቂ መልእክቱን አስተላልፏል። የአማራ ህዝብ ከወልቃይትና ራያ አስመላሽ ኮሚቴ ጎን እንዲቆም ጥሪ ቀረበ። ወልቃይት በአገዛዙ ይተዳደር የሚለውን የባዕድን የሴራ የተሞላበት ሐሳብ የወልቃይት ኮሚቴ አልቀበልም ከማለቱ ጋር ተያይዞ በትላንትናው ዕለት በባዕድንና በወልቃይት አማራ ማንነት አስመላሽ ኮሚቴዎች መካከል በባህር ዳር ከተማ ሲካሄድ የዋለው የወሰንና የማንነት ውይይት ያለ ስምምነት ተበትኗል። በአድን የወልቃይት መሬት በፌደራል መንግስቱ ይተዳደራል፣ በዚህ ደግሞ እናንተ ምንም አይነት አቤቱታ እንዳታቀርቡ የሚል ዛቻ የተቀላቀለበት ማስጠንቀቂያ ለወልቃይት የአማራ ማንነት አስመላሽ ኮሚቴዎች ቢናገርም ኮሚቴዎች ግን ወልቃይት ህዝቡ አማራ መሬቱም የአማራ ህዝብ በመሆኑ የሚተዳደረው በአማራ እንጂ በኦዴድ መር አገዛዝ አይሆንም በሚል ለረጅም ሰዓታት የዘለቀ ንትርክና ጭቅጭቅ እንደነበረም መረጃዎች ወጥተዋል። በመጨረሻም የወልቃይት አማራ ማንነት አስመላሽ ኮሚቴዎች በማንነትና በርስታችን ልንደራደር አንችልም በማለት የስብሰባውን አዳራሽ ጥለው ወጥተዋል። የአማራ ህዝብ በሙሉ ከኮሚቴዎች ጎን እንዲቆምና አይኑን ወደ ወልቃይት እንዲመለከት ጥሪያችንን እናስተላልፋለን የሚል መልእክትም ተላልፏል። ከአማራ የተለያዩ አካባቢዎች በአገዛዙ ታፍነው ወደ አዲስ አበባ እንዲሄዱ የተደረጉ 6 ንጹሃን በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ለህዳር 12 ተቀጥረዋል። በአገዛዙ ግፍና ጭቆና ያፈና ጉዞ ከባህር ዳር፣ ከፍኖተ ሰላም፣ ከደብረ ማርቆስና እንዲሁም ከጎንደር፣ ከደብረ ታቦር ታይዘው ወደ አዲስ አበባ ያለ ቤተሰብ እውቅና በሌሊት እንዲመጡ የተደረጉ 6 ወጣቶች ሜክሲኮ በሚገኘው በፌደራል ፖሊስ ቢሮ ባለው እስር ቤት ውስጥ እንደሚገኙ ታውቋል። ወጣቶቹ ጥቅምት 28 ቀን 2015 ዓመተ ምህረት ከሰዓት በኋላ በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ጊዜ ቀጠሮ ችሎት ቀርበው ከሱ የተማላ አይደለም አሸሽላችሁ ቀረቡ ሲል ፍርድ ቤት ለፖሊስ በሰጠው ትዛዝ መሰረት ጥቅምት 29 ቀን 2015 ከሰዓት በኋላ ለሁለተኛ ጊዜ ቀርበው መዝገቡ በይደር መቀጠሩ ቢታወስም እንኳን አገዛዙ ግን እስካሁን ፍርድ ቤቱ ነጻ ብሎ የለቀቃቸውን እነዚህ ንጹሃን አፍኖ ለመልቀቅ ፈቃደኛ እንዳልሆነና ይህ ያፈና ጉዞ ወያኔ ጀመረቸውን ሲራ የሚያስቀጥል እንደሆነም ተጠቁሟል። የጎንደር ከተማ ትምህርት ቤቶች ከመንገድ ጀምሮ የመማሪያ ቁሳቁስ እንዳልተሟላላቸው ተገለጸ። ጎንደር በርካታ በውጭ የሚኖሩ የትምህርት ጥቅምን ጠንቅቀው የሚያውቁ ተወላጆች ቢኖራትም እንኳን ከከተማው አለፍ ብለው በርካታ ምርት የሚያፍሱ ባላብቶችም እንዳሉ ቢታወስም ለከተማዋ የትምህርት ቤት ተደራሽነትና ማቴሪያል በማሟላት ደረጃ ግን ወደኋላ የቀረች እንዲሁም ትምህርት ቤቶቹ 86% ከደረጃ በታች መሆናቸውም ታውቋል። ጎንደር ጦርነት ሲመጣ ልጆቿን ጠርታ ተዘምታለች። የቆሰሉት ኢትዮጵያውያንን ተንከባክባት አክማለች። ስንቅ ታዘጋጃለች። በጉያዋ ግን ብዙ ነገር የጎደላቸው ትምህርት ቤቶችና መሰረተ ልማቶች አሉም ተብሏል። አብያተ መንግስታቱን ለመጎብኘት ለኢንቨስትመንት ለጥምቀት ብዙ ወገኖች ይመላለሳሉ ያሉት ኗሪዎቹ ነዚህ ኢንቨስትመንት የሚጎበኙት ግን የደቀቁ ትምህርት ቤቶቿን ለማየት ፍቃደኛ አይደሉም። አገዛዙ ከስልጣን ያለፈ የዚህ ድቀት እንደማያስጨንቀው የገለጹት ዛሬም ግን ህብረተሰቡ ገብቶት አገዛዙን ለመቃወምና ለመጋፈጥ ካድሮቹንም ለመዋጋትና ከስልጣን ለማውረድ የሚደረገው ትግል የተፋዘዘ እንደሆነም ተጠቁሟል። በቤንሻንጉል ጉሙዝ ጸረ ህዝብ ቡድኖች በፈጸሙት ጥቃት የበርካታ ጸጥታ ኃይሎች ህይወት አለፈ። ከአሶሳ ወደ አባይ ግድብ መሄጃ በሲርባ ወረዳ በአባይ ግድብ ቃንቁር ካምፕ በሚባል የቢህነን አማጽያን በፈጸሙት ጥቃት ቁጥራቸው በውል ያልታወቁ ንጹሃን ህይወት አልፏል። ከዚህ በተጨማሪም በንብረት ላይ ጉዳት መድረሱም ተገልጿል። በዚህም ምክንያት አሶሳ ከተማ ከወትሮው በተለየ አኳኋን ህዝብ ጭንቀት ውስጥ እንደሚገኝም ተገልጿል። ማሮቹ በበኩላቸው በሀገራችን በተለያዩ አካባቢዎች የንጹሃን ህይወት በአማጽያን እየተቀጠፈ ባለበት ሁኔታ አገዛዙ በቸልታ ማየቱና ምንም እንዳልተፈጠረ ዝምታን መምረጡ አግባብ እንዳልሆነ አንስተው በሀገራችን ሰላም እንዲሰፍን ከተፈለገ ቢህነንና ኦነግ እንዲሁም ኦዴድ መሩ አገዛዝ ከነታጠቆቹ እርምጃ መወሰድ አለበት። ይህም ደግሞ ሲደረግ ተጠላላ የህዝባዊ ንቅናቄና ህዝባዊ ማዕበል እንደሚያስፈልገውም ተጠቁሟል። በኦሮሞ የተለያዩ አካባቢዎች የአሸባሪው ኦነግ ታጣቂዎች ባሽከርካሪዎች ላይ የሚፈጽሙት ግድያ ተጠናክሮ መቀጠሉ ተነገረ። ኦሮሞ የንጹሃን ደም በየጊዜው የሚፈስበት አካባቢ ሆኖ እንደቀጠለ ነው። በተለያዩ አካባቢዎች በንጹሃን ላይ የፈጸመ ካለው የጅምላ ፍጅት በተጨማሪ መንገድ በመዝጋት ባሽከርካሪዎች ላይ የሚፈጸሙት የጭካኔ ግድያ ያለማንም ሀይባይ በጠራራ ፀሐይ ተጠናክሮ ቀጥሏል። የሹፌሮች ሞት ማብቂያ መቼ ነው ያሉት እነዚህ አሽከርካሪዎቹ ዛሬም ከአንደበታቸው በርካታ የምሬት ቃል እየፈለቀ ቢገኝም እንኳን አቤት ብሎ ችግራቸውን ተረድቶ ተንቀሳቅሰው እንዲሰሩ የፈቀደላቸው ያገዛዙ ስርዓት ግን እንደሌለም ተገልጿል። በኦዴድ ጸረ ህዝባዊ ዘመቻ የሚፈጸመው ጥቃት አሳሳቢ ደረጃ ላይ በመድረሱ አስቸኳይ መፍትሄ ሊሰጠው እንደሚገባ ተገለጸ። የኦሮሞ አካባቢ በአገዛዙ ገዳይ ስርዓት ምክንያት እጅግ አሳሳቢ ደረጃ ላይ የደረሰ የጸጥታ ስጋት ውስጥ ወድቋል። ከአዲስ አበባ ወደ ተለያዩ የኦሮሞ አካባቢዎች ወይም ደግሞ አካባቢውን አቋርጦ ወደ ሌሎች ቦታዎች መጓዝ እጅግ አደገኛ ሆኗል። ከዚህ በተጨማሪም የኦሮሞ አካባቢ ችግር ያጓራባች አካባቢዎች ሰላም በከፍተኛ ደረጃ እያወከ ይገኛል። በተለይም ደግሞ የቤንሻንጉል ጉሙዝ ያማራና ደቡብ አካባቢዎች የችግሩ ተጠቂ ሆነዋል። ንጹሃን ህይወታቸውን አጥተዋል። ዛሬም እየተቀጠፉ ይገኛሉ። በርካታ ንብረት በተለይም ደግሞ ተሽከርካሪዎች ከአዲስ አበባ በቅርበት ርቀት ባሉ ቦታዎች ወድመዋል። አሁንም እየወደሙ ስለመሆናቸው የአደባባይ ሀቅ ሆኗል። በአጠቃላይ ግን በኦሮሞ አካባቢ የነጽዋን ደም ይጠራል። በኦነግ የሽብር ተግባር ምክንያት ሀገሪቱ የደም ምድር ሆናለች። የአሸባሪው ኦነግ የጥቃት ሰለባ ከመሆናችን በፊት የሚመለከተው አካል ይድረስልን ሲሉ የቄለሞለጋ አማራዎች ጥሪ ያደረጉ። በቄለሞለጋ ዞን በሰዲ ጫንቃ ወረዳ በሐዋገላን በተለምዶ ቄጦ ሰፈራ ጣቢያ የሚኖሩ ንጹሃን የድረሱልን ጥሪ አስተላልፈዋል። መረጃዎች እንደሚያመለክቱት በመንደር 3 16 20 እና 21 ለሚኖሩ ንጹሃን የወረዳው አገዛዝ ሽሹ ከቤታችሁ እንዳታድሩ ኦነግ ገብቶ አዳሩን እንዳይጨርሳችሁ በሚል የማፈናቀያ ስልት ብዙዎች የሞቀ ቤታቸውን ጥለው ተሰደዋል። የችግሩ ሰለባዎች በዚህ ሰዓት ከባድ ጭንቀት ላይ እንደሆኑ ገልጸው የሚመለከተው አካል እንዲደርስላቸውን ተማጽነዋል። የኦዴድ የግንጠላ ቡድን በኦሮሞ አካባቢ በተደጋጋሚ በንጹሃን ላይ እየደረሰ ያለውን ጥቃት በአስቸኳይ እንዲቆም ጠየቀ። በኦሮሞ አካባቢ የተፈጸመ ያለው ጥቃት ከጊዜ ወደ ጊዜ እየተባባሰ ዜጎች ለከፍተኛ የሰው ሕይወት መጥፋትና ለአካል ጉዳት ለንብረት ዝርፊያና መውደም ለገታና መፈናቀል እየተዳረጉ ይገኛል። በምስራቅ ወለጋ ዞን ከሳሲጋ ወረዳ በቅርበት ርቀት ላይ በምትገኝ ጥጌ ከተማ በጥቅምት 8 እና 9 የታጠቁ ቡድኖች ባደረሱት ጥቃት ሞት የአካል ጉዳትና ንብረት ውድመት መድረሱም የሚታወስ ነው። ሰሞኑን ከጊዳ አያና ወደ ነቀምት የሚወስደው መንገድ ላይ በህዝብ ትራንስፖርት ሲጓዙ በነበሩ ተማሪዎች ላይ በተፈጸመ ጥቃት በአሁኑ ሰዓት ቁጥራቸው በውል ያልታወቁ ንጹሃን መሞታቸውንና የአካል ጉዳት መድረሱን ለማወቅ ችለናል። ለሰዓቱ የነበረን ዜና ይህንን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር መልካም ቆይታ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላምታዬ ይድረሳችሁ ውድ ፍኖቶችና ዘውትር አር የሚተላለፈውን የደብዳቤዎች አምድ አድማጮች በሙሉ። ውድ አድማጮች ሆይ ዛሬም በሰላም ስም ቀደም ሲል ወያኔ ራሱ በህዝብና በአገር አንድነት ላይ ቀብሮት የነበረውን ፈንጂ ፈንድቶ ሳይያልቅ የአብይ መንግስት በራሱ ስልጣን የወያኔ የጥፋት መሐንዲሶችን በጦርነት ያጡትን በሰላም ስም በሰላም ተመልሶ እንዲመጣ የጥፋት አባቶችን ይዘውልን እነሆ ብለዋል ይያልቁ የዛሬው ምርጥ ኢዘስ ሊላ አድማጮቼ ውድ አድማጮች ሆይ ሁላችንም እንደሆነ የዘውት ትግላችን ለሰላም ለፍትህ ለህዝብና ለሀገራችን ስንል በየፊናችን ዋጋ እየከፈልን አሁን የደረሰበት ደረጃ ደርሰናል። አሁንም ከዚህ በላይ እንዳንጓዝ ለኔ እስከገባኝ ድረስ ጸረ ኢትዮጵያ ኃይሎች ኢትዮጵያ ተፈረስ በማለት ያለ የሌለ ሐላቸውን አስተባብረው ሲዋጉን ራሱ ፌደራል መንግስት ነኝ ብሎ የተወዘፈው ሰው ከመነሻው እስከ መጨረሻው ድረስ ከሁሉም አፍራሽ ኃይሎች ጋር ተባብሮ ኢትዮጵያን ለማፍረስ ቃል ኪዳን አስሯል። እሱ መንግስት ሆኖ ያደናገረ ሰላላ አንድነት ኃይሎችን ኢትዮጵያ በሚለው የውሸት ቃል አብዝቶ ይያጋተ አገሪቷን የጠላት መጨፈሪያ አድርጓታል። አሁን በጋድ የታያለው ሀቅ መንግስትና ጸረ ኢትዮጵያ ኃይሎች በአንድ ወገን የአንድነት ኃይሎች ደግሞ የእግዚአብሔርና የአባቶችን ወኔ ተላፍሰው ኑ ተቀላቀሉን አገር እናድን በማለት ጥሪ ቢያቀርቡም ዛሬም ነገር ሁሉ ተበላሽቶ መንግስትነቱን ትቶ ጸረ ኢትዮጵያ ኃይሎችን ምርጫዎቼ ናቸው ብሎ የተቀላቀለ ስለሆነ ከእንግዲህ በኋላ ብዙም ተስፋ ጭላንጭል ስለማይታይ ኢትዮጵያን እናደን የምትል ሁሉ ማቅማማት ወይም መሽኮርመሙን አቁማችሁ ፊታችሁን ወደ ኢሃፓና መሰል ድርጅቶች አጀንዳንሱና ትግሉን ተቀላቀሉ። ዛሬ በጋድ እየተታገለ ያለው ሳታቅማማ ፋኖን ደግፍ ከጎኑ ቁም ግድያው በአማራ ለብቻ ነው እኛን እስካልነከን ምንም ምናገባን የምትል ካላችሁ ተሳስታችኋል። ጽንፈኞቹ ነገ የእናንተንም ቤት ያንኳኳሉና መቼ ዘንድሮ ተረግዞ ተወልዶ ጀግና አገሩን አገሬ እንዳይል ሲረኞቹ ያጭናገፉ እንቅፋት ቢሆኑም ዛሬም ይሄን ግፍ በአይኑ ያየ በዝምታ ጨለማ የወጣችው ቁጭት የወለዳቸው ጀግኖች ተነስተዋልና በአራቱም አቅጣጫ የምትኖር ዜጋ ሁሉ ዛሬ ባይሆን ነገ በኔ ነውና ውጣና ትግሉን ተቀላቀል። አሁን እየተፈጸመ ያለው የአማራ ግድያና ጭፍጨፋ ኢትዮጵያን ለማፍረስ ከሚፋለሙት ጋር የተያዘ ከመሆኑም በላይ እቅዱ ከጎጃም በኩል ኦነግ ከድንበር በኩል ሱዳን በመሪ ጥቅሻ መሬት ተረክቦ የተበላው ስታይ ብላ ብትገባም ጉዳዩ ቀደም ሲልም ወልቃይትን ወደ ትግራይ በማለት የመሬት ሽሚያ የተጣጣፈው ለዚህ ዓላማ መሆኑን ተገንዝባችሁ እንግዲህ ይህ መንግስት ኢትዮጵያ ራእይ የሌለው የበከተብኩን መሆኑን በተግባር አሳይቷልና ኢትዮጵያ ከእንግዲህ ከናንተ ከልጆቼ ውጪ ማንንም የለኝምና አድራ እንዳዘነጉኝ ይያለች ዛሬም እንደያኔው እጆቿን ወደ እግዚአብሔር ተዘረጋለች። እዚህ ላይ ለኔ አንድ እውነት ቁልጭ ብሎ ይታየኛል። ምንም እንኳን ኢትዮጵያ የብዙ ብሔሮች አገር ብትሆንም አምላክ ለሁሉም ስለ ኢትዮጵያ አንድነትን አድራ ፈተና ሰጥቷቸዋል። አብዛኛዎቹም ይህ ፈተና ሲወድቁ ይህንን ፈተና ካለፉት መካከል አንዱ የአማራ ብሔር ስለነበር እግዚአብሔር ኢትዮጵያን ጉዳይ አደረ የሰጠው ለአማራ ብሔር ይመስለኛል። እንግዲህ ለዚህ ይመስላል የአማራ ተወላጅ የሆነ ሁሉ ለአገር ሲቆረቆር አንዳንዶች በቅናት ቆሽጣቸው የተቃጠለ አማራን አመረው እስከ እለተ ሞታቸው ቀን ድረስ ሲጠሉና አማራ ያደረሰበት እንዳይደርስ በማለት ክፉኛ አማራ ከጥላቻ ጣራ በላይ አሳልፈው ሲጠሉ የሚታዩት። ታዲያ ለዚህ ምሳሌ ይሆናል ብዬ ገመትኩት በአንድ ወቅት ራሱ አብይ ሞተንም ሆነ ኖረንም ኢትዮጵያዊ ነን ያለው አባባል ሰውየው በጊዜው ህዝቡን በቃላት ጠልፎ ለመጣል ይጠቅም እንጂ ለሱ ኢትዮጵያዊነት ግድ ሰጥቶት ባይሆንም አባባሉ ግን ከአማራ ህዝብ ጋር የሚጣጣም ይመስለኛል። ምክንያቱም የዶክተር ህልማቸው አያገርን ክፉ አያሳየኝ በማለቱ ይህ ህዝብ በአገር ጠላዎች ክፉኛ ይጠሩታል አሳደውም ይገሉታል። ይህ ህዝብ ያንን ሁሉ መከራ እየፈጸመባቸው ሁሉ ከኢትዮጵያዊነት ወይም ፍንክች አይልም ይህን ሰቆቃ አችለው የእግዚአብሔር ቃል ኪዳን ጠብቀው የሚኖር ታላቅ ህዝብ ከመሆኑም በላይ ኢትዮጵያዊነቱን እንደ ሁለተኛ ሃይማኖታቸው አድርገው የሚኖሩ ህዝብ ነው ብለው መደምደምም ይቻላል። ስለ አማራ ህዝብ ስለ አገሩ ያለው ፍቅር በቃላት ለመግለጽ ከዚህ ውጪ በኔ በኩል ቃላቶች ያጥሩኛል። ስለ ፖለቲካ ድርጅቶች ጥንካሬ ካነሳን አይቀር በዚህ ጊዜ ሆነ ድሮ እዚህ ግባ የሚባል የፖለቲካ ድርጅት ከኢሃፓ ውጪ በታሪክም ሆነ በጥንካሬ ባይኖርም አንዳንድ ከኛ በላይ ለአሳሪ ይያሉ በከንቱ ከመመጣደቁ ፖለቲካ ድርጅቶች በላይ አንጋፋ በመሆኑ ብዙዎቹ በቅናት እየተቃጠሉ ኢሃፓን በቀና መንፈስ አያዩትም። ይህም ስል የውስጥም ሆነ የውጭ ጠላቶች ጭምር በሸውራራ አይን ከሚያዩ ድርጅቶች ውስጥ ኢሃፓን ቁጥር 1 ነው። የኢንታሪያ ድርጅትና ኢትዮጵያ አምሮ የሚጠሉት የውስጥ ንፋኞች ብቻ ሳይሆኑ እንዲሁም ማይመለከታቸው ሁሉ እየተደመሩ ለውስጥ ጠላቶች መከታ ይሆኑ መከራ የሚያበሉን ቀንደኛ ጠላቶች መካከል ምዕራባውያን ሲሆኑ እነዚህ ሀገሮች ጠላትነት ዛሬ ሳይሆን ድሮም ዘንድሮም ገና ወደፊትም እስከ ዓለም መጨረሻ ኢትዮጵያ ጣላቶች ሆነው ስለሚከተሉ ስለነሱ ታሪክ ለአዲሱ ትውልድ የታሪክ ማስተዋሻ መቶ ብቻ ነው። ዛሬኛ ኢትዮጵያን ያለነው በጣላት ከበባ ውስጥ ቢሆንም አቀማቢስ ተስፋ የቆረጠ ህዝብ እንድንሆን አድርገው ይያጠቁን ያለ ሲሆን መቼስ እኛ ኢትዮጵያን በታሪክ በጣላት ተሸንፈን ስለማናውቅ ዛሬም ባለስራ ብዙ የሆነው አምላክ የራሱ መንገስ ላለው ለጣላቶቻችን ተገቢውን መልስ ይሰጣል ብዬ ተብቃለሁ። ግዜው ዘግንጂ በቅርብም ይሁን ሩቅ ሁሉም እጁን ያገኛል። እኛም የሰይጣን መንፈስ ተማምኖ በሰይጣን ሰይፍ ንጹሃንን የሚገሉና ለሚጨፈጭፉ ሁሉ እግዚአብሔር የጃቸው ይስጣቸው ዘንድ ጌታን በጸሎት እንማጸናለን። ከመራባይን ፈልስካ ቡስቶ ነጻ ወጥተን የራሳችን ሸቢዝ ራሳችን አጥበን የምንቀይርበትና ለሀገሩ ለህዝቡ ክብር የሚሰጥ መንግስት በህዝባዊ ሽግግር መንግስት ይተመስርቶ እንደ ውሻ ለመራባይን ጭራ የሚያወዛውዝ መሪዎች የምንገላገልበት ትግል እንታገላለን። የከፋው ጋር የሚያስከፍሉ አደጋዎች ቢኖሩም ከሀገርና ከክብር የሚበልጥ ነገር የለምና እስከዛች ቀን ድረስ መራራውን ትግል በመረረ መንገድ ይቀጥላል። በተረፈ ዛሬም እንደያኔው በደቡብ አፍሪካ ላይ ዛሬ ምዛ የዛ ዘመን አውሪዎች አልቆ በአዲስ ኢትዮጵያ ጠላ አውሪዎች አስተባባሪነት እንደገና የተደረገው ድርድር አሁንም ጅብ ላህያ አዝኖ ያደረገው ድርድር አይነት ሆኖ በተለይ ባለቤቶቹ አማራዎች አፋሮች በሌሉበት የተወሰነው ሰነድ የተፈረመው ሰነድ በሶስቱ ጸረ ኢትዮጵያ ኃይሎች ስለሆነ ድርድሩ ብዙ መነሳት ያለባቸው ነጥቦች ላይ የተሽኮረመመ ስለሆነ ስምምነቱ አማራ ካልተቀበለው ለሌላ ጦርነት ወያኔ በሚገባ ተዘጋጅ አይነት ስምምነቱ ተፈርሟል። ለዚያም ባለፈው ጥቅምት 24 2013 ወያኔዎች በተኙበት የፈጇቸው መከላከያ ሰራዊት አባሎች ገዳዮች ሟቾቹን ለአብዛኛው አማራ ተወላጆች ተደብሩ ጉዳዩ አቅለው ገዳዩ የተህነ ወታደር ከመከላከያ እንዲቀላቀሉ መባሉ ራሱ ከስምምነቱ አንዱ መሆኑ ሌላኛው አሳዛኝ ዜና ነው። 6 ሚሊዮን የፈጀው የናዚ አርሚ ሲሸነፍ ወንጀለኛ ሆኖ እንኳን በሀገሩ መኖር ቀርቶ በሌላም ዓለም እየታደነ ለፍርድ ቀርቧል። የተህነ ገዳዮች እድሜ ለአብይና ለአሜሪካ ያልጨረሱት አጀንዳ አላቸውና ይመለሱ ተብሎ መከላከያ ይቀላቀሉ መባሉ ራሱ ኢትዮጵያዊ ለሆነ ዜጋ ሁሉ እንቅልፍ የሚነሳ ጉዳይ እስኪ ወገኖቼ ይህን ጉዳይ ቆም ብለን እናስብ ሲሉ ይህን መልእክት የላኩልን አቶ መስቆ ግልማ ከኤድመንተን አልበርታ ካናዳ ናቸው።
ሰላም ጀነስትልን የስነፈ ዲሞክራሲ ደብዳቤሻም ለዝግጅት ክፍልና የዚህ ፕሮግራም ተከታታዮች እንደምሰነበታችሁ። ኢትዮጵያ ሀገራችን የበርካታ ቅርስ የሚታዩ እና የማይታዩ የሚዳሰሱና የማይዳሰሱ የቅርስ ባለቤት የሆነች እንቆ ኢትዮጵያ የምስራቅ አፍሪካ የቅርስ ማማ እንዲሁም ደግሞ በርካታ መራባን አይናቸውን ያሳረፉባት ሀገር ነች። ይችን ኢትዮጵያ ከላይ ወደታች ከግራ ወደ ቀኝ እየጎበኘን ቅርሶቿን ታይቶ የማይጠገቡ ቅርሶቿን እያየን በርካታ ትዝብቶችን አስቀምጠናል። ለምሳሌ ያህል ወደ ላሊበላ ሄጄ ያየሁትን የተመለከትኩትን ስታት እና ትዝብት ላካፍላችሁ ወደድኩኝ። ላሊበላን እያፈረሰ የሚገኘው መንገድ ከሶስት ወራት በፊት ላሊበላ ሄጄ ነበር። ይህን ቅርስ በግማሽ ቀን የምንችለውን ከጎበኘን በኋላ ባየሁት አንድ ነገር ግን ተረበሽኩኝ። በቅርሶቹ አጠገብ የሚያልፍ የመኪና መንገድ አለ። መኪኖች የሚፈጥሩት ንዝረት የላሊበላን ቅርስ ያንቀጠቅጠዋል። ምክንያቱም መንገዱ ቅርሱ ጎን ላይ ስለሆነ ኦራል ሲያልፍ ሁሉ ባይኔ አይቼ እጅግ በጣም ደንግጬ ነበር። ፎቶ ካነሳው በኋላ ትኬት የገዛንበት ቢሮ አስተያየት መስጫ አለ ወይ ብዬ ጠየኳቸው። የለም ሲሉኝ ስለተመለከትኩት ነገር አደገኛነት ገልጬ አስረዳኋቸው። ካህን ወረቀት ልስጥህና እባክህ ጻፈው ለአስተዳዳሪው ሰጣለሁ እንደውም በዚያውለት ጥሩ ነው ብለው ስልክ ሰጡኝ። አስተያየቱን ጽፌ ስወጣ ስልኩ ላይ ስደውል ግን አልተሳካም። ይህ ተመልካች አጣ። እጅግ በጣም አስደማሚ ከላይ ወደ ታች ጡብ የተጠረበ ከአንድ ድንጋይ ብቻ የተፈለፈለ ቅርስ ለዓለም አብረቅራቂ መሆኑ እየታወቀ አገዛዙ ግን አርቲፊሻል ሃይቅ መዝናኛ እና ሌሎችን እየገነባ እነዚህ ነባርና የኢትዮጵያን ማንነት የሚያጎሉ ቅርሶችን ግን ዞሮ ማየት እንኳን ለማየት ፈቃደኛ አይደለም። ስለዚህ ሆን ተብሎ የተደረገ ነገር እንደሆነ ለማየት ሞከርኩኝ። በህግ ወደ ቅርሱ ለመድረስ 3 ኪሎ ሜትር ሲቀራችሁ ከአውቶቡስ ተወርዱና የምትሄዱ በባትሪ በሚሰሩ ቀላል የኤሌክትሪክ መኪኖች ነው ሌላ ቦታ ላይ። ምክንያቱም ቅርሱ እንዳይበላሽ። ወደ ኢትዮጵያ ስንመጣ ግን ይሄ ተግባራዊ አይደለም። እንግዲህ በነዳጅ ከሚሰሩ መኪኖች ጥስ ብክለት ታጅ መሃል የሚባለውን እንኳን አካባቢ ስንመለከት ከዚህ ከብክለትና ከመሬት ንዝረት ለመከላከል በበርካታ ኪሎ ሜትር ርቀት ላይ ተሽከርካሪ ሊሄድ የሚችለው። ላሊበላ ቅርሶች ዙሪያ ከባጃጅ እስከ ከባድ ጭነት ተሽከርካሪዎች ባጠገብ ያልፋሉ። ከቅርሶቹ ከ20 እስከ 100 ሜትር ርቀት ዙሪያ ከፍተኛ ብስጭት የፈጠረብኝ የቤተ መድኃኒዓለም በር ተከፍቶ ቶዮታ መኪና ሲገባ ሁሉ ማየት ነው። በተለይ ያገዛዙ ካድሬዎች ግብራበሮችማ ጭራሽ ቅርሱን እንደቤታቸው ሆነ ያከብሩትም። ሌላ የቅርስ ቦታ ስንገባ ጫማ ወልቀን እግራችን ላይ ላስቲክ አድርገን ሁሉ ነበር። ዩኔስኮ የቅርስ አጥፊዎች ብሎ የጠቀሳቸው 10 ምናምን ዝርዝር አሉ። ላሊበላ በሁሉም ዝርዝር እየፈረሰ ነው። ሁሉንም ያካልለዋል። ብዙዎቻችን የምናውቀው ቤተ መድኃኒዓለም የብረት ጣራ የፈጠረውን ስጋት አለ። የኢትዮጵያ ጥላት ከሚባሉ አካላት መተው ጣራውን ሰራነው አስተካከልነው ብለው ቢሄዱ ማን ያምናል? በርካታ መሰረተ ልማት ሰራለው ብሎ የተሰለፈ አገዛዙ ምንም እንኳን ከተግባር የተራቆተው ከወሬ ያልዘለለ ቢሆንም እንኳን የኢትዮጵያን ታሪካዊ ቅርስ ግን ለማስተካከልና ለመጎብኘት ኢትዮጵያን ሳይሆን አገዛዙ የኢትዮጵያን ታሪካዊ ቅርስ ቢፈርስም ባይፈርስም በሱ በኩል ለውጥ እንደማያመጣ እርግጠኛ ስለሆነ ነው። ለኔና ጓደኞቼም ወድቆ ቅርሱን እንዴት ይጓደው እንደሚችል አስጎብኙ አብራርቶልናል። የብረት ጣራውን ንቅናቄ የፈጠረው ያፋጠነው የሚገኘው እንዲሁም ቅርሶች ያፈረሰ ያለው ግን በቤተ ክርስቲያኒቱ አጠገብ የሚገኘው መንገድና መንገዱ ላይ የሚተረማመሱት መኪኖች ናቸው። ንዝረቱ ጭሱም ሌላ አፍራሽ ነው። ሌላ የተነገረኝ ምክንያት ነገሩ እንኳን ስበብ ነው ላለው አሁን አካባቢው በሰሜኑ ግጭት ምክንያት የበጀት ችግር አለበት የሚል ነበር። ይሄ ግን ውሃ የማይቋጥር ምክንያት ነው። ዛሬ ግን እንሰማው አካባቢው ላይ ከ1 ቢሊዮን ብር በላይ ወጪ አድርጎ የባህር ዳር ስቴዲየምን ያዘመን ነው። ላሊበላ የፈረሰ ስቴዲየም እየተሰራ ነው። በኔ ትዝብትና ጥጭት ንባብ በላሊበላ ቅርሶች ዙሪያ መኪና በጭራሽ ሊያልፍ አይገባም። አማራጭ መንገድ መስራት ቢሊዮን ብር ከጠየቀ የስታዲየም ግንባታው ይቁም። የስታዲየም ግንባታ ዜናውን ስሰማ በብስጭት ባጭሩ የጻፍኩት ነው ይራሱ። ምክንያቱም ስቴዲየሙ ነገም ከነገ ወዲያም ይደርሳል ይቀጥላል የትውልድ አሻራም ስለሆነ። ላሊበላ ግን ኢትዮጵያን ከዓለም ሀገራት ለየት የሚያረጋትና ከላይ ወደ ታች ከአንድ ፍልፍል ድንጋይ ውቅር አብያተ ክርስቲያን ወይም ደግሞ ከላይ ወደ ታች የተሰራ ፎቅ ስለሆነ የትኛውንም የኢትዮጵያውያን ሀያልነት ረቂቅነት ከእልፍ ዘመን በፊት ዓለም ምንም አይነት ዕውቀት ሳይኖረው ቀድመው የዘመኑና ቀድመው ምስጢር የተረዱ ሀያላን አባቶቻችንን የሚያስታውሰን ሄው ምስክር ስለሆነ ነው። ስለዚህ ይሄንን የሀገር አድባር የኢትዮጵያ ምልክት የየትኛውም ብሔር የየትኛውም ቋንቋ ተናጋሪ የየትኛውም ሃይማኖት ተከታይ ምልክት የሆነ የኢትዮጵያዊነት መገለጫችን ላሊበላን መታደግ እንደሚገባን ለመናገር ተገደድኩኝ። ስለመኪኖች ንዝረትና ጭስ ጉዳት በዝርዝር ብዙ ማለት ይቻል ነበር። ነገር ግን ምክንያቱ ቢበዛም የሚመጣ መፍትሄ ስለሌለ ዋናውና ትልቁ ነገር ግን ይህ ደብዳቤ የሚሰማችሁ ሁሉ መልእክቱን አጋርታችሁ የኢትዮጵያውያንን ሕያው ምስክር የሆነውን ቅርሳችንን እንታደገው የሚል መልእክት ማስተላለፍ ስለፈለኩ ነው። ይህ መልእክት ለሚመለከታቸው ሳይመለከቱት ቀርተው እንደሆነ እንዲህ በስልክም በጽሑፍም የምትችሉ ብታደርሱ ወለታችሁ ትልቅ ይሆናል። ምክንያቱም ኢትዮጵያ እንድትባል ያደረጉት ሕያው ምስክር ሆነው የቆሙ እነዚህ ቅርሶች ስለሆኑ እነዚህ መታደግ ኢትዮጵያን ማስቀጠል ነው የሚል መልእክት ያስተላለፈልን አራገው ከላሊበላ ነው።
ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የሃፓ ሬዲዮ የደብዳቤዎች አምድ ዝግጅት የዛሬዋ ደብዳቤን በዚህ ጥያቄ ልጀምር። ለምን እንደው መታገል ካቃተን ለመታገል ከፈራን አንድ እግራችንን ከጭቃማት ውስጥ መንጥቀን ማውጣት ከተሳነን በግፍ ለሚፈሰው ደም ማዘን ማንባት እንዴት ተሳነን ስለምን ልባችን ደነደነ ለመሆኑ አፍንጫን ሲመቱት አይን ያለቅሳል የሚለው እርስ በርስ የመተሳሰብን የሚያመላክተው ዛሬ ትርጉሙ በደን እየሆነ ነው እንኳንስ አፍንጫን የግራ አይን ተመትቶ የቀኝ አይን ምንም የማይሰማው መሆኑን እያየን ነው ታፍነው መዳረሻቸው ለጠፋው የደምቢዶሎ ዩኒቨርሲቲ አብዛኛዎቹ ሴቶች የሆኑበት አፈናን ማውገዝ እና ድምጽ ማሰማት ከኢሃፓ በስተቀር ያዙ ይልቀቁን በየፖለቲካ ታጋይ ተብዮች ያማራ ሊቃን ተብዮች የሰብአዊ መብት ተሟጋችና የህግ አዋቂዎች ዶክተር ፕሮፌሰር የሚሉ የትምህርት ክብሮችን ተሸክመው ቆዳቸውን እንደ እባብ እየሸለቀቁ ስልጣን ኮርቻ ላይ ፊት ላለ ፈላጅ ቆራጭ ቡድን የባጤ ቋጡን እየቀባጠሩ እየደረሱ ያሉ ግፎችን አፈር እያለበሱ ሌላ ቢቀር ያዞምባንኳ ማንባት ሲሳናቸው ባለፉት 34 ዓመታት ተረጋግሞ የታየ ነው። የደምቢዶሎ ዩኒቨርሲቲ መምህራን ቀርተው የአዲስ አበባ የጎንደር የባህር ዳር የደብረ ማርቆስ የደሴ ደብረ ብርሃን ወዘተ ዩኒቨርሲቲዎች የሚያስተምሩ መምህራንና የሚማሩ ተማሪዎች የታገቱ ተማሪዎችን አስመልክተው ማመጽ ቢሳናቸው እንኳ በወረቀት ተቆርቋሪነታቸውን አለማሰማታቸው ፍርሃት ወይስ ደንታቢስነት የሚል ጥያቄ ማንሳትን ይጠይቃል። በመተከል የሰው ልጅ በአማራነቱ እንደ ከብት እየታረደ ስጋው ሲበላ በወለጋ አማሮች ጎጆቸው እየተቃጠሉ በእሩምታ ተኩስ እየተገደሉ ከአርባ ዓመታት በላይ አቅንተው ከኖሩባቸው በግፍ እንዲፈናቀሉ ሲደረግ ባምቦ መንገድ በሱሉልታ መንገድ በደብረ ብርሃን መንገድ የመንገደኞች መጉላላት መዘረፍና መገደል ያጣየ ከተማ ውድመት ባጣየና በሸዋሮቢት ባገዛዙና ሸኔ ብለው በሚጠሩት የሽብር ቡድን የተደረጉ የንጹሃን መገደልና መጨፍጨፍ በቅርቡ ወደ መቂ በሚወስደው ፈጣን መንገድ የማንነት የሰው ልጅ ተዘቅዝቆ ሲሰቀል ሰዎች በአማራነታቸውና በተዋህዶ ክርስትና ተከታይነታቸው በጥይት ተደብድበው በገጀራ በሜንጫ በቆንጨራ በመጥረቢያ ተጨፍጭፈው ሲገደሉ በጥንፈኛው የእስልምና ቡድን በወሃቢያ በስልጤና በሌሎች አካባቢዎች አብያተ ክርስቲያናት በእሳት ጋይተው በጎንደር በባህር ዳር የፋኖ አርበኞች ባልሞ ተኳሾች እየተመቱ ሲገደሉ ወዘተ ድምጽ አለማሰማት አድርባይነት እንጂ ምንም ሊሆን አይችልም። አፍንጫ ሲመታ አይን ማልቀስ ያቃተበትን ይህን ጊዜ መፍራት ነው። ወለጋ በንጹሃን ደም ጨቅይታ በተለያዩ ከተሞች ከሚገኙ የተለያዩ ባንኮች በቢሊዮን የሚቆጠር ብር ሊዘረፍ የበቃው ሸኔና ብልጽግና የአንድ ሳንቲም ሁለት ገጾች በመሆናቸው ነው። በዚህ በፍኖተ ዲሞክራሲ ተደጋግሞ እየተነገረ የነበረው ወያኔና ብልጽግና አንድም ሁለትም ናቸው የተባለው ሀቅነቱ ተፈረመ በተባለው የድርድር ሰነድ ለመታየት በቃ። በሁለቱም በሸኔና በብልጽግና የጦርነቱ የደሃ ልጆችን ደም ከማፍሰስ ልቡን ዳበጠ የሰፈር ጎረምሳ የስድብ ቃላትን ከመወራወር በዘለለ ሌላ ግብ አልነበረውምና ባለ አንድ ሞዛዛ ገቢር ድራማ መሆኑ በጋድ ታየ። ወያኔን ጁንታ ብሎ መጥራት በወንጀል ሊያስጠይቅ እንደሚችል ከሚታዩ ምልክቶች መሃል አንዱ መሆኑን ለመታዘብ ችያለሁ። ፊርማውም ኢህአዴግ ከኢህአዴግ ጋር መፈራረሙ ከማውቃቸው በርካቶች ሲናገሩ አድምጫለሁ። አማራን በጋራ ጠላትነት ፈርጀው ለማጥቃትና የስልጣን ክፍፍል አደላድለው ለመቀጠል የታጠቀ የአማራ ኃይልን ሁሉ ትጥቅ በማስፈታት አማራን ቀጥቅጠው ለመግዛት መስማማታቸው ልብ ሊባል ይገባዋል። ስለዚህ አማራ ይበልጥ መደራጀት ይበልጥ መታጠቅ የግድ ነውና የታጠቅ እንፋለም የሚል ሐሳብን ማስተላለፍ እወዳለሁ ሲሉ ተሰማ በቃ ከሐዋሳ ደብዳቤያቸውን አጠናቀዋል።
ሰላም ፍኖቶች እንደምን ሰነበታችሁ? የኦዴድ ኦነግ የግንጠላ ቡድን በርካታ ንጹሃንን በሞጆ መቂ ዘዋይ መንገድ ላይ በርካታ የኦሮሞ አካባቢዎች መጨፍጨፉ የሚታወቅ ነው። ከነዚህም ውስጥ ከአንድ ቤተሰብ በአሰቃቂ ሁኔታ የተገደሉትን እና አቶ ዘውዴና ወይዘሮ ዘነበች ለማየት ሞክራለሁ። ይህ ባይኔ ታየ ነው። ለበርካቶች አስደማሚ ክስተት ነበር። ያለ መንግስት የምትተዳደረው ኢትዮጵያ በወንበዴዎች፣ በአምባገነኖች፣ በጉልበተኞች የምትዘወረው ኢትዮጵያ አገዛዙ ህዝቦች እንዲጫረሱ እርስ በርስ እንዲተላለቁና አንዱ ለአንዱ እንዳይራራ የሚያባላ ስርዓት አጥቆ በርሱ እየተመረን እስከምንደርስ ነው የምንጠብቅ በሚል ለብረተሰቡ በወኔ እየተንቀሳቀሰ የሚገኝ ቢሆንም እንኳን ባገዛዙ በበጀት የሚደገፉ ህጋዊ ሽፋን የሚደረግላቸው የኦዴድ ኦነግ የግንጠላ ቡድኖች ግን የከፋ የከረፋ ዘግናኝ ወንጀል እየፈጸሙ ህብረተሰቡን ለበርካታ ሰቆቃ እየዳረጉ ይገኛሉ። ከነዚህም ውስጥ ያቶ ዘውዴና የዘሮ ዘነበች አምስት ልጆችን አፍርተው ከነልጆቻቸው የሞቱበት አግባብ ሲታይ ግን እጅግ በጣም ይሰቀጣል። እነዚህ አምስት ልጆች ወላጅ ሶስቱ ቀደም ብለው አርፈዋል። አባት አቶ ዘውዴም ልጆቹ ትናንሽ ሳሉ ነው ያረፈው። እናት ወይዘሮ ዘነበች ኃይለ ሚካኤል ደግሞ የተቀሩትን ሁለት ልጆች ጥረው ግረው እያሳደጉት ኤልሳ ዘውዴንና ደረጀ ዘውዴ የሚባሉት ኤልሳ ዘውዴ ለአቅመ ሔዋን ከደረሰች ጊዜ ጀምሮ የቤተሰብ ኃላፊነቱ ከእርሷ ጫንቃ ላይ ነው የወደቀው ይላሉ የሚያውቋል። ሻሸመኔ 01 መናኸሪያው አካባቢ ኤልሳ ምግብ ቤት የሚለውን ታዋቂ ምግብ ቤት የእርሷ ነበር። ባለፈው በሻሸመኔ ረብሻ ጊዜ አገዛዙ በኦዴድ ኦነግ መሪው በሽመልስ አብዲሳ ሀገር አፍራሽ ቡድን በሊስት ተይዘው የሳተላይት ከሆኑት ድርጅቶች መካከል የኤልሳ ምግብ ቤት አንደኛው ነበር። ነገር ግን እንደ አዲስ ነው አፈርልሳ ተነስታ ምግብ ቤቱን የጀመረችው። ሰሞኑን አንድ ለዘር የቀረው ወንድሟ ደረጀ ይታመምባታል። እሱን ይዛ ለሕክምና አዲስ አበባ ትሄዳለች። ሕክምናውን ጨርሰው ሀይሩፍ መኪና ተሳፍረው ከአዲስ አበባ ወደ ሻሸመኔ መመለስ ይጀምራሉ። ጉዞ የምሽት ጉዞ ስለነበር በአዲስ የፍጥረት መንገድ ላይ ነው እየሄዱ ያሉት። ድንገት ተኩስ የተኩስ ሩምታ ተከፈተ። ከዚያ በኋላ የሆነው አይታወቅም። አዳጋው በደረሰ ከምሽት 3 ሰዓት ጀምሮ ኤልሳ ሻሸመኔ ለምትገኝ ጎረቤቷ እየደወለች እስከ ሌሊት 6 ሰዓት ድረስ ወንድሜን ገደሉት እያለች ትደውል እንደነበር ተሰምቷል። እንግዲህ ከምሽት 3 ሰዓት እስከ ሌሊት 6 ሰዓት በአካባቢ የደረሰ አካል አልነበረም። ዝረፉ፣ ጨፍጭፉ፣ ግደሉ ተብለው የተፈቀደላቸው የኦዴድ ኦነግ ቡድኖች ያለማንም ከልካይ ህብረተሰቡን እየጨረሱ የሚገኙበት መስመር ነው። ከስድስት ሰዓት በኋላ የወደመው መኪና ወድሞ የተቃጠለው ተቃጥሎ የሞተው ሞቶ በስፍራው ሲደርስ ኤልሳም ጡቷ ስር በጥይት ተመታ ሞታ ተገኝታለች። ኤልሳን ግን ማንም ገደላት? በወቅቱ በየጫካው ከተለቀመው አስከሬን ውጭ የአራት ሰው አስከሬን ወደ አዲስ አበባ ተልኳል። ሁለቱ የኤልሳና የደረጀ ደግሞ ወደ ሻሸመኔ ተልኳል። የአንድ ህፃን ሴት ልጅ አስከሬን ግን ተረካቢ ስላልመጣ እዚሁ መቂ ጤና ጣቢያ እስካሁን ድረስ እንደሚገኝ ታውቋል። የሁለቱ ባለ ማዕተቦች የኤልሳና የወንድሟ አስከሬን በሻሸመኔ ተክለ ሃይማኖት ስርዓተ ቀብራቸው ተፈጽሟል። የሚደንቀው ነገር ሹፌሩ በተአምር ሰርፎ በፖሊስ ጣቢያ ተገኝቶ ለኦሮሞ ፖሊስ ሪፖርት ካቀረበ በኋላ ፖሊስ በድጋሚ ሲጠየቅ ሪፖርት ካቀረበ በኋላ አላየሁት ማለት አነጋጋሪ ሆኗል። ነገር ግን አሁንም በኦነግ ደጋፊዎች ይህ ሹፌር እንደተገደለ መረጃው ይወጣ ነው። ሹፌሩን የበለው ጅብ ከወዴት ነው? የሚገርመው የኦሮሞ ፖሊስ ስራው አስክሬን ቆጥሮ ማስረከብ ብቻ ሆኗል። የህፃኗ ወላጅ ዘመዶች ካላችሁ ወስዳችሁ ቀበሩ የሚል መልእክትም እየተላለፈ ነው። ነገር ግን የህፃኗን አስክሬን እስካሁን የኔ ነው ብሎ የሚቀበል አልተገኘም። ያገዘዘ ተከፋይ ሚዲያ የዚያ አፍንጮ ስር የተፈጸመውን ውድመት እስካሁን አልዘገበም። የኦዴድ ኦነግ ጸረ ህዝብ መሪ ሽመልስ አብዲሳ በዚህ ዕለት የአሊ ግራን አስከሬን ሽኝት እያደረገ ነበር። አረመኔያዊ ድርጊቱ የኦዴድ አገዛዝና የኦሮሞ መሩ ኮሎኔሉን ስለሚያስወቅስ ትንፍሽ የሚል የለም። ጅቡ ግን እግርህን በልቶ ጨርሶ ቅንጭላትን ላይ ሊወጣ ከጫፍ ደርሷል። ህዝብ ተደራጅቶ ነቅቶ ራሱንና ሀገሩን ለማስከበር ያለው ቁርጠኝነት ደግሞ እጅግ በጣም አሳዛኝ ነው። በኦሮሞን መሪው አካባቢውን ማስተዳደር አልቻለም። በኦሮሞ አካባቢ በአርሲ ዞን ጀጅ ወረዳ መንበረ ህይወት ተብሎ በሚጠራው መንደር ውስጥ ጥቅምት 26 2015 ዓ.ም ተምረት ከምሽቱ 2 ሰዓት አካባቢ ንጹሃን የ8 ወር ህፃን ጨምሮ 3 ሴቶችና 6 ወንዶች ያለምንም ወንጀላቸው በግፍ ተገድለዋል። የስምንት ወረታን ላይ የሚጨክን ምን አይነት አይምሮ ነው? ሰው በሚያምነው ሃይማኖት ምክንያት በሚናገረው ቋንቋ ምክንያት መርጦ ባልተወለደበት ብሔሩ በማንነቱ ተመርጦ ሲገደል ማየት እጅግ በጣም ያሳዝናል። ህዝቡ በማንነቱ እየታረደ ነው፣ እየተገደለ ነው። ለሚሞቱ ዓለም ፊቷን እጅግ አዙራባቸዋለች። እስከመቼ ነው አገዛዙ በዚህ ሁኔታ የሚቀጥለው? ህዝብስ እስከመቼ ነው የወዴድን መሪ የሚታገሰው? ከቀናት በፊት በዚህ ቦሮም የሚገኙ ቤተሰቦቻችን በተለይ በወለጋ አካባቢ በድንጠላ ቡድኖች ከፍተኛ ችግር እያጋጠማቸው መሆኑን በዚህም ንጹሃን የችግሩ ሰለባ እየሆኑ እንደሚገኙ የሚማሩበት ዩኒቨርሲቲ የጠራቸው ተማሪዎች መንገድ በመዘጋቱ በእግር ለመጓዝ እየተገደዱ መግለጻቸው አይዘነጋም። ይህ አይን ያወጣ ችግር ዘላቂና አስተማማኝ መፍትሄ ሳያገኝ የበርካታ ንጹሃን ህይወት እየቀጠፈ እነሆ አመታት አልፈዋል፣ አሁንም ቀጥሏል። በጸጥታ ችግሩ ሳቢያ ኢኮኖሚ ተጎድቷል፣ ደቋል። ገበሬዎች ማረፍ እንዳይችሉ ሆኗል። በርካቶች የሰው እጅ ጠባቂ የኔ ቢጤ ለማይሆኑ ጎዳናው ወጥተዋል። እነዚህም ብለኞች ናቸው። ከነዚህ የባሱት ደግሞ በመቃብርና ልጆቻቸውን ማሳደግ እየቻሉ ያለ ወላጅ ያለ ጧሪ ቀባሪ ሽማግሌዎች ሁሉ ቀርተው ሜዳ ላይ እንዲበተኑ ተደርጓል። ይህን ሁሉ ችግር አይቶ የሚረዳ ለችግሩ መፍትሄ ሊያበጅ የሚችል ለከሌ ተብሎ የሚገፋለት አገዛዝ እንደሌለ አውቆ ህብረተሰቡ ብቻ ነው የችግሩን መፍትሄ የሚያበጅለት። በመደራጀት በህቡ በመንቀሳቀስ የጠራ አቋም በመያዝ ራስና ወገንን ለመጠበቅ ቆርጦ መነሳት ይገባል ሲል መልእክቱን ያጠናቀቀልን አንዳርጋቸው ከሻሸመኔ ነበር። ሰላም ሰላም፣ ጤና ይስጥልን። የፍኖተ ዲሞክራሲ ይለደዶቻም ዝግጅት ክፍልና የዚህ ፕሮግራም አድማጮቻችን እንደምሰምታችኋል። ሀገር ሰላም የምታገኙ በርካታ ንጹሃን ዜጎች የህይወት መስዋዕትነት ሲከፍሉ ነው። ያለ መስዋዕትነት የሚገኝ ድል የለም እና አገዛዙን ከነገብራበሮቹ በማስወገድ ረገድ ሀገር የማዳን ጉዞ እስከ መስዋዕትነት መታገል አስፈላጊ ነው። ምክንያቱም ኢትዮጵያ በዚህ ሰዓት እጅግ በጣም አስቸጋሪና አሳዛኝ ሁኔታ ውስጥ ትገኛለች። ከምንም በላይ በፈቃደኝነት የሚጠቃለሉት እነዚህ ያለማንነታቸው ያለ ወንጀላቸው ያለ ጥፋታቸው የመርገም ኃጢአት ውርስ ሆኖባቸው የሚሰቃዩ በጉልበተኞችና በባለጊዜዎች ተወስደው በተለይ በሰሜኑ አካባቢ የትግራይ ሳይሆኑ የአማራ አካባቢ የነበሩ በጉልበት ያለ ህገ መንግስት የተወሰዱ አካባቢዎች ዛሬ ብቻ ሳይሆን ወያኔ ስልጣን ላይ ያለም ወደ ትግራይ አካባቢ የተጠቃለል ነው ያለ ፍቃድ ነው መሆን የምንፈልገው ደግሞ ከአማራ አካባቢ ጋር ነው ብለው ሲጠየቁ መልስ እየሰጡ ነው። ይህ ጥያቄያቸው ወያኔን ከአራት ኪሎ ያባረረ ስለመሆኑ የወልቃይት ጠገዴ የማንነት ጥያቄ ብቻ ማስታወስ በቂ ነው። ምንም እንኳን በአምባገነኖች የተጻፈ ቢሆንም የፌዴሬሽን ምክር ቤት ማቋቋሚያ አዋጅ ዋናው መሰረቱ የህዝብ ፍላጎት እንደሆነ ይጠቅሳል። ደብድቦ አስገድዶ ወስዶ ቀበሌ ሄዶ ህጋዊ ትዳር ነውና አጽናልኝ እንደማይባለው ሁሉ በዘር ጭፍጨፋ የተካለለ ህዝብ ከጭፍጨፋው ጋር ይቆያ ይባላል ከተባለ ደግሞ ዘርን ለማትረፍ ሲባል የሚደረገው ሁሉ ትግል ይቀጥላል። ዝም ብለህ ትጥቅህን ፍታ ባክህ ይባላል። ትጥቅ ብቻ አይደለም የሚፈተው። ወያኔ ጫካ ያለ ለትግራይ አስተዳደር የተሰጡ መኪኖችና ሌሎችም ተመዝግበዋል። ከዚህ በኋላ የተዘረፉት በሙሉ ኦዲት ተደርጎላቸው ባለቤታቸው መፈለግ አለበት። ሰባራም ይሁን ሰንጣራ ማለት ነው። የተጣላ አካል ከታረቀ በኋላ የሰረቀውን ውሰድ አይባልም። ወያኔ ውስጥ ያስቀራቸው የእርዳታ ድርጅት መኪኖች ቢገኙ በዛው ይቅሩ እንደማይባል ሁሉ ሌሎችንም ለህዝብ መመለስ አለባቸው። በዝርፉ የተገኘ ህጋዊ መሆን የለበትም። ካልሆነ ያበአላ የወልዲያ የሰቆጣ ያጣይ ያድርቀይ ነጋዴ መኪናውን ማንም እየነዳ ሲያልፍ ይችኩየን የነበረች እያለ ለጎረቤቱ እያሳየ የሚቆዝም ሞኝ እንዳይመስልህ። ትጥቅ ብቻ አይደለም የሚያስረክበው፣ የዘረፈው በእዝ ነው። ከየት እንዳመጣው ያውቃል። ያውቀው መኪና ፈቶ ቆራልው ሸጣለው ማለት አይቻልም። አትስማቸው። የትህነግ ታጣቂ ከመከላከያ ሰራዊት ጋር አብሮ እየጠጣ እየበላ ነው የሚሉት ካድሮችንም መስማት እንደሌለብን መልክቴ ነው። እንኳን 2 ዓመት ተዋግተው 27 ዓመት አብሯቸው በልቶ ምሽግ ውስጥ ኖሮ ተቋም ገንብቶላቸው ተዛምዶ እነርሱ መልሰው ጨፍጭፈው ገለውታል። ጥቅምት 23 አብረው ምግብ ያበሉ አሳይተውን ጥቅምት 24 ምሽት ራስ ጋብዘው ነው በዚህ ሁለት ሌሊት የገደባቸው። አትስማቸው ብቻም አይደለም ለፍርዓቱ ቅርበት ካላችሁ አዘናግተው እንዳያስመጥቷችሁ ተጠንቀቁ። ፍርዓቱ ውስጥ ልጆች ወንድም እህቶች የምታውቋቸው ሰዎች ጭምር እንዲህ ተዘናግተው እንዲመጡ አትፈልጉም መቼም። ስለሆነም ፍርዓቱን አዘናግተው የሚያስመጣ ፕሮፓጋንዳን እውነት አድርጋችሁ አትስማቸው። ፍርዓቱን የሚያስመጣው እንዲህ አይነት ፍሬ ቢስ ፕሮፓጋንዳ ነው። ወያኔ ስልጣን ላይ ያለ በብሔራዊ ሚዲያ ሳይቀር ያማራን ህዝብ ሰድቧል። አንተ ጀግና የትግሬ ታጋይ አሳደበለው አማራን እየተባለ በኢቲቪ ጭምር ተዘፍኗል። ወያኔ ስልጣን ላይ ያለ ይህን ጥላቻ ይህን ንቀት በኢቲቪ ጭምር አስተላልፏል። የሆነ ሆኖ ወደ ዘር ጨፍጫፊ የሚመለስ ህዝብ የለንም። ባበርገሌ ጠለም ትራያ ወልቃይት ጠገዴ ጉዳይ ወያኔ ከህገ መንግስቱ በፊት በኃይል ይወሰዳቸው ናቸው። በህገ ወጥ መንገድ ማለት ነው። በህገ ወጥ መንገድ የተወሰደ በህግ ይመለስ ደግሞ አይባልም። ወያኔ ክልል የሸነሸነ የ1984 ታዋጅ እንኳን ውዝግብ ያለባቸው ቦታዎች በደርግ ዘመን በነበረው አከላለል መሰረት እንደሚፈቱ ጭምር አስቀምጦ ነበር። እነዚህን አካባቢዎች በኃይል ሲከልል ውዝግብ አልነበረባቸውም የለየለት ተቃውሞ እንጂ። የነዚህ አካባቢዎች አከላለል የ1984 አዋጅ ጭምር የሚጥስ ነው። በ1984 አዋጅ መሰረት እንኳን ወያኔ ህገወጥ ነው። ህገ መንግስቱ አከላለልን በተመለከተ የህዝብ ፍቃደኝነት ቋንቋ ስነ ልቦና አሰፋፈር መልካ ምድር መሰረት ያደረገ ነበር። ምንም እንኳን ወያኔ ልጥፈው ህገ መንግስቱን በራሷ የመሻር የመናድ አካሄድ ደግሞ ወልቶ የሚታይ ነው። ወያኔ እነዚህን አካባቢዎች ከተጠቀሱት መስፈርቶች በተቃራኒ በኃይል ነው የከለላቸው። የህብረተሰብ አሰፋፈር፣ የህዝብ ፍላጎት፣ የመልካ ምድር አቀማመጥ፣ የስነ ልቦናና የቋንቋ ጉዳይ አላየም። ባጭሩ ህገ መንግስቱም ከተጠቀሰ እነዚህ አካባቢዎች የተወሰዱበት አካሄድ ወያኔ ራስን የጻፈውን ህገ መንግስቱን የሚጥስ ነው። በግድ በትግራይ አካባቢ ሲገዙ ስለቆዩ በዚህ ህገ መንግስት መሰረት ህጋዊ ነው ሊባል አይችልም። ወያኔ በግድ የከለላቸው ቦታዎች ላይ ዘር አጥፍቶ የህዝብን አሰፋፈር ቀይሮ መሬቱን የራሱ ለማድረግ ጥሯል። አልተሳካለትም እንጂ የዛሬ 2 ዓመት ማይካድራ ላይ የፈጸመው 27 ዓመት ገሃነም በሚባል እስር ቤት እያጎረ ሲፈጽመው የቆየው ተግባር ነው። እንዲሁ በህግ መሰረት ተብሎ ለዘር ፍጅት ፍቃድ አይሰጥም። በህግ ማስከበር ዘመቻ ነፃ የወጣ ህዝብ እንዲሁ ለገዳይ አሳልፎ የሚሰጥም የለም። ለመሆኑ እኛ የአማራ ህዝቦች ምን ያልተቀመነው ያላጠነው ያልሆነውና ያልሆነብን ነገር አለ? እኛ ተዋብን የጥንት አባቶቻችን እናቶቻችን ሞታቸውን አስወቅሰናል። የክብር ስራቸውን የሰሩት ድንቅ ታሪካቸውን ተሰርዞ የመሀይሞች መሳጫ መሳለቂያ እንዲሆን ምክንያት ሆነናል። ከፍ አድርገው ያውለበለቡትን ባንዲራ ዝቅ ብሎ የወንበዴ ማላገጫ አፈር ማፈሻ ቆሻሻ መጠቅለያ መጣያ ሲሆን ቆመን ተመልካቾች ሆነናል። አቤት እንደቆሙ መሞት ምንኛ ያሳፍራል። ወገኔ አሸንፎ እንጂ ተሸንፎ ተዋርዶ ነፃነት አይገኝም። የሰራው የቤት ተቃጠለ። የወለደች እናትህ የሚጦራት አጣች። ከፍ ሲል በደፈሳ ቤቷ ተቃጠለች። የወለድካቸው ልጆች በአደባባይ ተገደሉ፣ ታረዱ፣ ተደፈሩ። አርሰህ ያመረትከው ነግደ ያተረፍከው በላበ ያፈራው ንብረት ተቃጠለ፣ ተወሰደ፣ ርስትህን ተቀማ። ሞትህ በአደባባይ እንደ ዱር አውሬ ሆነ፣ አስክሬናችንም የአውሬ መጫወቻ ሆነ። አማራ መሆን እንደ ወንጀለኛ ተቆጠረ። ታዲያ ምን ያልሆነብን ነገር አለ? ምንስ ቀረን? የምንጠብቀውስ ምን ይሆን? ያጣነውን የጋራ ነፃነት ክብር በጋራ ታግለን እንጂ ጥቂት ሲታገል ሲሰዋ በዱር በጫካ ሲንከራተት ሲራብ ሲጠማ ደሙን ሲያፈስ ብዙሃኑ ተመልካች ተራ ጠባቂ አላጋጭ አሽሽዋኪ ራስ ወዳድ ሆኖ የጋራ ነፃነት አይመጣም፣ መጥቶም አያውቅም፣ ሊመጣም አይችልም። ዞሮን የአባቶቻችንን ታሪክ ድንቅ ስራ እንመልከት። ገበሬ የጠመዳቸው በሬዎች አንዱ ወደፊት አንዱ ወደኋላ የሚስብ ከሆነ ፈቶ መልቀቅ እርሻውን መተው እንጂ ማረስ አይችልም። እኛ ወይ በጋራ መታገል ወይም ለባርነት ለሞትና ለውርደት አሜን ብለን እጃችንን መስጠት፣ ምርጫው የኛ ነው። ወይ ነፃ መውጣት ወይ ባሪያ መሆን። እጅግ በጣም የሚያሳዝነው በአሁኑ ሰዓት የገጠመን ብዙ በሽታ መድኃኒቱ አንድ ብቻ ነው፣ እሱም ውድ መሆን ነው። ባርነት፣ አሽከርነት ወደን እንኳን ብንቀበል፣ ሀብት ንብረታችንን ብንሰጥ፣ አገልጋያቸው ለመሆን እንኳን ብንወድ ከነሱ ፍላጎት ጋር አይመጣጠንም፣ አይረኩምም። ያሳደጉት ውሻ ተናካሽ ሲሆን ከባድ ነው። ገድለውን እንኳን ስለማይረኩ፣ ባርነታችንን ስለማይፈልጉ ሁላችንን ለወሬ ነጋሪ እንኳን እንዳይቀር ገድለውና አጥፍተው ከጨረሱ በኋላ አጽማችንን ከመሬት እየዋጡ ማቃጠል ነው እቅዳቸው። የአማራ ህዝብ እጅህን አጣጥፈህ ቤትህን አሳምረህ ጎተራህን ሞልተህ ለባብሰና ተውበ የምትጠብቀው ይሄንን ድግስ ለመብላት ነው። የበሽተው መዳኒት አንድ ብቻ ነው። እሱም ያባታችን እነፈኛ ልጆች መሆንና የነሱን ታሪክ መድገም ክፉ ጥላትን በጋራ መታገል እስከመጨረሻው በማስወገድ ያጣነውን ሰባዊ ዲሞክራሲያዊ መብታችን ማስከበርና የታሪክ የመልካም ትውልድ ምሳሌ መሆንና ሀገርን ጭምር መታደግ የበሽተው ፍቱን መዳኒቱ እሱ ነው። አፍንጫ ሲመታይ ነው ያለቅሳል። ጣት ቆረጥ መላሰው ነው ይታወቃል ይስማዋል። ያማራ ህዝብ ሲሳደድ ሲበደል ሲገደል ሲሞት ሲደማ የኢትዮጵያ ተታመማለች ታለቅሳለች። ለሱም ምስክሩ አሁን የምናየው ሁሉ ምስክር ነውና ያማራ ህዝብና ኢትዮጵያ የማይነጣጠሉ ከተለያዩም ህይወት የሌላቸው ነፍስና ስጋ መሆናቸው ታሪክ ምስክር ነው። የባለ ብዙ ጥበብና ታሪክ ባለቤት የሆነውን ሰርቶ መብላት አርሶ ማምረት ጋግሮ ማሳመር ፈትሎ ማልበስ የተጣለ ማስተረቅ አብሮ መብላት ያስተማርከው የታሪክ ባለቤት የሆንከው ያማራ ህዝብ አገርም ከዚህ ህዝብ ብዙ ተጠብቃለችና በአንተ በእኛ ቁስል ኢትዮጵያም ታማለችና ከተኛበት ቆርጠ ተነሳ ወደ ራስህ ተመለስ። በዚህ ሰዓት በመናየው በመናውቀው ህገ መንግስት ራስ ሀገር ያጣችውን ክብር አማራ ያጣውን ነጻነት የሚደርስበትን መከራ ግፍ በወረቀት በዲፕሎማሲ በስክሪፕቶ በውይይት መፍታትና ነጻ መውጣት የማይታሰብ ከወይራ ዛፍ የብርቱካን ፍሬ እንደመጠበቀው ስለሆነም አባቶቻችን ራሳቸውን ህዝባቸውን ሀገራቸውን ከውጭም ከውስጥም የጠላት ወረራ ነጻ ያወጡት በነፍጣቸው በጦራቸው በደማቸው ባጥንታቸው ነውና እኛም ልጆቻችን ያጣነው የደረሰብን የዘር ማጥፋት ዘመቻና ታሪካዊ ስህተት ማስወገድ የምንችለው በነፍጣችንና በክንዳችን ብቻ እንጂ በመለማመጥና በመሸሽ ወይንም በዝምታ አይደለም። ስለዚህ የነጻነት ችቦ በደማችን በክንዳችን ያበሩልንን እንየን ይልከን እና አጼ ቴዎድሮስን እንበለይ ዘለቀንና በርካታ መስዋዕትን የተከፈሉ አባቶቻችንን ለአማራ ህዝብ ብለው በአደባባይ ንጹህ ደማቸውን ክቡር ነፍሳቸውን ለህዝባቸው የሰጡትን ጀግኖች በመምሰል ቆርጠን መታገል መብታችን ሳይሆን ግዴታችን ነው። የታሪክ ባለቤት የሆኑትን አባቶቻችንን በመሆን በመመስረት ነፍጣችንን አንስተን ከፋኖ ጋር የተጠናከረ ህዝባዊ ኃይል በመመስረት ወገንን ሀገርን ከወራዶች ከባንዳዎች ከወንበዴዎች መታደግ እንዲሁም ደግሞ ህዝባዊ ፓርቲያችንን የኛ ማጠናከርና በሱ ውስጡና አደረጃጀታችንን በማስተካከል በህቡ በመንቀሳቀስ መሮቹን ብቻ ተግባራዊ በማድረግ የአባቶቻችንን አደራ መወጣት ይገባናል። ፋኖ ማለት ሀገር በተጨነቀች ህዝብ በተበደለ በተወረረ ጊዜ ነው። ወንበዴዎች በህዝብ በሀገርም ላይ በሚነሱበት ሰዓት ሁልጊዜ ሀገርን ህዝብንም ለመታደግ ያለምንም ቅድመ ሁኔታ ያለውን ይዞ በራስ ታጥቆ የራሱን ስንቅ ከራሱ ቋጥሮ ያለምንም ጥቅመኝነት ከፍያ ለነጻነት ለህዝብ መስዋዕትነት የሚሆን ነጻነት እንጂ ስልጣንን ለሚከፈለው ዋጋ ለሚያፈሰው ደም ለሚቆርሰው ስጋ ዋጋ የማይጠይቅ አባቶቻችን አደራ ታሪክ ፈለግ የሚከተል የሀገር ባለውለታ የወንበዴ መቅጫ ሀገርም ህዝብ ነጻ አገልጋይ ማለት ነው። ስለዚህ እነዚህ የታሪክ ርግማን የኢትዮጵያ ጥላቶች በተባበረ ክንድ መመከት ያስፈልጋል ሲል ብርሃኑ ገላጋይ ከወልቃይት መልእክቱን ቋጭቷል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍራት ቢያስውጠኝ ምንኛ በተቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ብትቶ ድሪቶ መልበሱ አሮብኝ ሙጆሌም በብሮቼ ቤቱን ሰበይ ተራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው
ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የህይወት ያለቃ ነፍሴን ከቶ ማልሸጥ የመጣ ቢመጣ አጭ ሽፍታ ሆና ገብታ ምድረ በዳ ቤት ያላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን የፈራ አያግኘኛለች ለጉልበተኛማ ጠበቃው ብዙ ነው ለባለ ስልጣኑ ደጋፊው አሸን ነው ሀቅ ገብታ ኖራ ከጎስቃሎች ጎራ የሚሰማት አጣች ብትጮ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀርማ ፌዛቸው ራብን የረሳ ጥሜት የዘነጋ ቅማድን የረሳ ተዋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ለአገር አብቁኝ አለ የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማ ነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከ መቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግቷ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥጥካለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኜ ሁሉ ታየኝ አጓጉል ሕልሜ እውነት መሰለኝ ይራፈረብን በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እስተየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ እዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ቶቶ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ